SBS.
ተማሪዎች ንቅናቄ እስከ ሰማያዊ ፓርቲ
ዶክተር ነገደ ጎበዜ የመላው ኢትዮጵያ ሶሻሊስት ንቅናቄ የአመራር አባል ለሚታወቀው ማይሶን አውሮፓ በሚገኙ ኢትዮጵያ ተማሪዎች ማህበር ንቅናቄ ውልድ ድርጅት ነው። መሰረቱ ምን ይመስል ነበር? በወቅቱ ከርሶን ጨምሮ ሌሎች መስራቾችስ እነማን ነበሩ?
ማይሶን የተመሰረተው በ1960 ነሐሴ 1960 ዓመተ ምህረት በአውሮፓ እና በአሜሪካ ተማሪ ማህበራት መሪዎች በነበሩና ወጣቶች ሲሆን ከዚህ በተጨማሪ ይሄንን ድርጅት ለማቋቋም ቀድሞ በአውሮፓና በአሜሪካ ተማሪዎች ማህበር ታጋይ የነበሩና ወደ አገር የተመለሱ ሐሳቡን የተካፈሉ ሰዎች አገር ቤትም መሰረት ለመጣል ጥረት አድርገው ከዛ በኋላ ወደ 17 ሰዎች በተገኙበት እንደዚሁም ደግሞ 8 ሰዎች ከአገር ቤት ሆነው በሩቁ ቀጥታ ሳይሆን በተሳተፉበት ጉባኤ 60 ዓመተ ምህረት ተቋቋመና ዋናው ዓላማው ተማሪ ማህበሩ ቆመላቸውን እና የሚያስተጋባቸውን ዓላማዎች ማለት መሬት ለራሹ ዴሞክራሲ ወዘተ ከተማሪው ንቅናቄ ባሻገር ውል ለማድረግ ትጥቅንም በሚጨምር ትግል የፊዳሉን ስራ አስደምስሶ አንዲት ዴሞክራሲ ኢትዮጵያዊ መስረት ዓላማ ነበሩ ማለት ይቻላል።
ከሰሞኑም እንደሚገለጸው በወቅቱ የኢትዮጵያ ሶሻሊስት ንቅናቄ ድርጅት ሪዮት ዓለሙም ማርክሲዝም ሌኒኒዝምን ቲዮሪ የሚያራምድ ነበር። ከባህር ማዶ መስራታ በኋላስ ወደ አገር ቤት ትግሉን ለማዛወር የወደደበት ዋነኛ ምክንያት እንዴት ነው? ወደ አገር ውስጥስ አገባቡና የትግል እንቅስቃሴው ጅምር ምን ይመስል ነበር?
ወን ድርጅቱ እንግዲህ ያው ማርክሲስት ሌኒኒስት ብቻ ሳይሆን በአለም አቀፍ የኮሙኒስት ንቅናቄ ውስጥ በነበረው ክፍፍል ሳቢያ የሶቪየቶቹን ሬቪዥኒስት ይሉ የነበረውን ከላሽ አቋም አውግዞ በማዊስ ፍልስፍና የሚመራ ድርጅት ነበር። ከዚህ በመነሳት ዘላቂ ራዩን በሀገራችን ሶሻሊስት ስርዓት የመመስረት ላይ ሆኖ ለዚህ የተከተለው ስትራቴጂ ወዲያውኑ ይህን ስርዓት የመመስረት ሳይሆን መጀመሪያና ወደዚህ ለመሸጋገር ብሔራዊ ዴሞክራሲያዊ አብዮት የመገንባት ስትራቴጂ ነበረውና የትግል ስልትን በተመለከተ ገና ከመመስረቱ ማስተጋባት የጀመረው በኋላም አብዮቱ ፈንድቶ ሀገሪቱ በትግል ማዕበል ስትታመስ በቻለው ሁሉ ሊያስተጋባው የሞከረው የትግል ስትራቴጂ ለነቃ ለተደራጀና ለታጠቀ ህዝባዊ ትግል የሚል ስትራቴጂ ነበር። አንድ ስልት አልነበረውም። ህልውና ፕሮግራሙን በነሐሴ ወር 1966 ዓመተ ምህረት ይፋ ሲያደርግ ባወጣው ሰነድ ላይ ድርጅቱ እንደ ሁኔታው በይፋ ሆነ በህቡ በህጋዊ ሆነ በህገ ወጥ ዘዴዎች በሰላማዊ ሆነና በትጥቅ ጊዜና ሁኔታን እያዩ በሚለዋወጡ የትግል ስልቶች ምንም ጊዜና ሁኔታ በማይቀይሩት የሀገር ፍቅር ጽናት ለኢትዮጵያ ነጻነት ይታገላል የሚል ነበርና ስትራቴጂው የተለያዩ ስትራቴጂዎችን እንደሚከተል በግልጽ ያስቀምጥ ነበር። የሆነውም ይኸው ነው። በንጉሱ ዘመን በህቡ ነው። በደርግ ዘመን ደግሞ በተቃውሞና በሂሳዊ ድጋፍ በይፋና በህቡ በሰላማዊ ዘዴና አልተሳካለትም እንጂ በትግል ትግል አብዮቱን ለማራመድ የትግል ስጎች ስልቶችን እያፈራረቀ ለመስራት ሞክሯል ማለት ነው።
በወቅቱ በአብዮቱ ሂደት ውስጥ እንደዚሁ አንዱ ከፍተኛ ሚና የነበረው ማይሶን መሆኑ ይታወቃል። ከዋነኛ የመለያ ስራዎቹም የህዝብ ድርጅት ጉዳይ ግዛዊ ጽፈት ቤት ላይ የነበረው ልዩ ሚና ነው። በዛ ላይ ምን የከወናቸው አብዮታዊ አስተዋጽኦዎች አሉ? የህዝብ ድርጅት ጉዳይ ግዛዊ ጽፈት ቤት መቋቋምስ አብዮቱን ወደፊት አራምዶታል ወይንስ በአብዮቱ ወቅት ከተለያዩ ሌሎች የፖለቲካ ድርጅቶችና እንደዚሁም ከደርግ ጋር ማይሶን ተመልሶ እንዲጋጭ ሰበብ ሆኖታል ማለት ይቻላል?
ማይሶን ሂሳይ ድጋፍ በሚለው አቋሙ የተሰማራው ስትራቴጂ አቋሙን ለነቃ ለተደራጀና ለታጠቀ ህዝብ ትግል የሚለውን ዓላማ ከግቡ ለማድረስ የተጠቀመበት ስትራቴጂ ነው። ማለት ከደርግ ጋር አብሮ ለመስራት ያቀረባቸው ኮንዲሽንስ ነበሩ። ያቀረባቸው ኮንዲሽንስ አንደኛ የጋራ የሆነ ሁሉም ወገኖች የተስማሙበት ለህዝብ ይፋ የሆነ ፕሮግራም ያስፈልጋል። ማለት ብሔራዊ ዴሞክራሲያዊ ፕሮግራም የሚለው ማለት ነው። ሁለተኛ ይሄንን በተግባር ለማዋል የሀገሪቱ ፖለቲካ ኃይሎች አገሩት ህዝቦች ገበሬው ወዛደሩ ሌላው ሁሉ ዴሞክራሲያዊ መብቶችን ተጠቅሞ ትግሉን ማራመድ አለበት ያስፈልጉታል ዴሞክራሲያዊ መብቶች ስለተባለ ከዚህ ከብሔራዊ ዴሞክራሲያዊ ፕሮግራም በተጨማሪ በኢትዮጵያ የዴሞክራሲያዊ መብቶች አዋጅ መታወጅ አለበት ማለት የህዝቡን መብቶች በሙሉ የሚያከብር እንደውም የመደራጀትን መብት እንደው ቀድሞ የፊዳል ስርዓት አቀንቃኞች ያገለለ ግን ሌሎች ኃይሎች የከበርቴው ነጋዴው ውስጥ ከበርቴው ሊደራጅ የሚችልበት ይሄንን የሚፈቅድ የዴሞክራሲያዊ መብቶች አዋጅ ረቂቅ አቅርበን በብሔራዊ ዴሞክራሲያዊ ፕሮግራም የተደረገውን ስምምነት አይነት በዚህም ላይ ድርጎች ተስማሙ የዴሞክራሲያዊ መብቶች አዋጅ ያረቀቅ ነው ግን ቀስ በቀስ ከሂደት ጋር የገበሬው የወዛደሩ ትግል በጣም ያደገ የተደራጀ ለደርግ ለራሱ አደገኛ የሆነ ሲሄድ ብሔራዊ ዴሞክራሲያዊ ፕሮግራም ከመሚለውም መንሸራተት ጀመሩ የዴሞክራሲያዊ መብቶች አዋጅም የውሃ ሽታ ሆኖ ቀረ እንደውም አልታወጀም እና በዚህ የተነሳ ከደርግ ጋር ያለ ልዩነት እየሰፋ መጥቶ አንድ የተወሰነ ጊዜ እንደውም ኃይለኛ ሪፍሬሽን ተጀመረ በመይሶንና በአባላቱ ላይ በደጋፊዎቹ ገበሬዎች ሰራተኞች ምናምን ላይ እና በዚህ የተነሳ ከደርግ ጋር ለመለያየት ወሰንን ማለት ነው የተስማማንበትን ፕሮግራም ስለከዳ ማለት ነው የተስማማንበትን አዋጅ አላውጅም ስለአለ ማለት ነው በሰደድ አማካኝነት
በወቅቱ ህዝባዊ ድርጅት ጉዳይ ጊዜ ጽፈት ቤት ሚናው ምን ነበረ በዛ ውስጥስ መይሶን የነበረው አስተዋጽኦ ምን ይመስል ነበር
ወል መይሶን የነበረው አስተዋጽኦ ሪሊ 80-90% አባላቱ የህዝብ ድርጅት ጉዳይ ጽፈት ቤት አባላቱ የመይሶን አባላት ነበሩ ማለት ኢሃፓ አልፈልግም ብሎ ቀረ ስለዚህ ሌሎች ደግሞ ትናንሽ ድርጅቶች ስለነበሩ የሚቆጣጠረው መይሶን ነበር ማለት ይቻላል በዚህ ስራው እንግዲህ ልክ ለምሳሌ ቀደም ሲል የገበሬውን ለማደራጀት ዘማቾች ይጫወቱት የነበረው ሚና ዘመቻው ከተበተነ ካለቀ በኋላ የህዝብ ድርጅት ታጋዮች ተረከቡና በየክፍለ ሀገሩ የህዝብ ድርጅት ጉዳይ ጽፈት ቤት ቅርንጫፍ ነበረ ከዛ በየወረዳው በየአውራጃው እንደዚሁ አባሎች ተማርተው በገበሬው ውስጥ ለምሳሌ የገበሬ ማህበርን በማደራጀት በማጠናከር የገበሬውን ትግል በመምራት በያለበት ብቻ በሀገሪቱ በያለበት በገጠር የነዚህ የህዝብ ድርጅት ታጋዮች ተሰማርተው ልክ እንደ ዘመቻው ጊዜ ከህዝቡ ጎን ቆመው ገበሬው ጋር ተዋህደው ይሰሩ ነበር ማለት ነውና በዚህ የተነሳ ቀስ በቀስ የገበሬ ማህበራት መጠናከር ማለት እዛው በዛው የመይሶንም መጠናከር እየሆነ መጣ ማለት ነው ይሄ ደግሞ የሰደድን መሪዎች ኮሎኔል መንግስቱንም ሆነ ሌሎቹን በጣም እያሳሰባቸው መጣ እና ገበሬ ማህበራትና ህዝብ ድርጅት የማይነጠሉበት የሰራተኛ ማህበራትና ህዝብ ድርጅት አጋዎች የማይነጠሉበት ሁኔታ ደርሶ መይሶን በእነዚህ አማካኝነት ያገሩት አሉ የሚባሉትን የህዝባዊ ድርጅቶች በሙሉ የሚቆጣጠርበት ትልቅ ደረጃ ላይ ደርሶ ነበር ማለት ይቻላል። አይዲዮሎጂን በተመለከተ እሱን ለማስፋፋት አብዮታዊት ኢትዮጵያ የሚል በየ15 ቀኑ የሚወጣ መጽሔት ጀመርን የእሱም አዘጋጅ ነበርኩኝ በዚህ ሳቢያ በከተሞች አብዮታዊ አስተሳሰብ በደንብ እንዲስፋፋ በወጣቱ ዙሪያ በደንብ እንዲስፋፋ ትልቅ ሚና ተጫውቷል ማለት ይቻላል የህዝብ ድርጅት ጉዳይ ጊዜያዊ ጽህፈት ቤት።
ከዚህ ባሻገር በዛ ወቅት የተቃዋሚ ድርጅቶች ነበሩ ከዋነኛዎቹ ውስጥ እንደተቀሰሱት ኢትዮጵያ ህዝብ ቤታዊ ፓርቲ ኢሃፓ ይገኝበታል ሌሎችም የብሔር ብሔረሰብ ብሔረተኛ ድርጅቶችም እንደዚሁ ነበሩ ኢትዮጵያዊነት ብሔረተኝነት ደግሞ በደርግም በኩል በከፍተኛ ደረጃ በዛ ወቅት ይራመድ ነበር በዛ ወቅት የመይሶን በተለይም ኤርትራና የዚህ የብሔር ብሔረሰቦችን ጉዳይ አስመልክቶ አቋሙ ምን ይመስል ነበር ከሌሎች ድርጅቶች ጋርስ ያለው ልዩነት ነትና አንድነት ምን ይመስላል
በተለይ እንግዲህ የመጀመሪያውን ከዚህ ከብሔር ብሔረሰብ ድርጅቶች ጋር በሚለው ጥያቄ ሪሊ አብዮቱ እያደገ እየተፋፋመ ከድል ወደ ድል ይሄድበት በነበረው ጊዜ የብሔር ድርጅቶች እስከዚህም ድረስ ምንም ይላል ነበራቸው ሚና ይጫወቱ የነበሩት ኢሃፓና መይሶን ማለት መልቲ ኤትኒክ ሆኑ መይሶንን ብንወስድ የዚህ ወይም የዛ ብሔር ሳይሆን በአጠቃላይ የኢትዮጵያ ኦሮሞው አማራው ትግራዩ በአመራር ደረጃ እንኳን ብንሄድ የተለያዩ ብሔረሰቦች ተሳተፉበት ኢሃፓም እንደዚሁ ነው እና ወሳኝ ሚና ይጫወቱ የነበሩት መልቲ ኤትኒክ ድርጅቶች ናቸው እንጂ ብሔር ተመርኩዘው እንትን ያሉ ድርጅቶች ምንም እዚህ ገባ የሚባል ሚና አልነበራቸውም እነሱም ጋር እንደው ስንጨቃጨቅ ስንታገል ምናምን የምናሳልፈውም ጊዜ አልነበረንም። ምክንያቱም እስከዚህም ድረስ የሚረባ ሚና የነበራቸው አልነበሩም ማለት ነው። ኢህአፓ ጋር ኦፍ ኮርስ እንግዲህ ኢህአፓ መልቲ ኤትኒክ ድርጅት ነው። በሀገሪቱ ደረጃ ከእነሱ ጋር መሰረታዊ የሆኑ ልዩነቶች እየተከሰቱ የመጡበት ጊዜ አለ። ይኸውም መይሶን በዚህ ለነቃ ለተደራጀና ለታጠቀ ትግል በሚለውን ሲገፋ ከኢህአፓ የትግል ስትራቴጂ ጋር ልዩነቶች ውስጥ የመግባት አዝማሚያ ታየ ማለት ነው። በእኛ በኩል በወቅቱ ዋናው ትግል ለምሳሌ የመሬቱን አዋጅ ብንወስድ የወቅቱ ዋናው ትግል መሬት ላራሹን እውን ለማድረግ በገጠር በራሱ በገበሬው የሚካሄደው ትግል ወሳኝ እንደነበረ እናምናለን። ከዚህ አንጻር ሲታይ ኢህአፓ የትግል ስትራቴጂው ከገጠር ይልቅ ከተሞች ላይ ማተኮሩ ነው። ከደዚህ ልዩነቶች በመነሳት መይሶን ገበሬውን የማደራጀት ተግባር ቁልፍ አድርጎ የወሰደውን የእድገት በህብረት ዘመቻ በሙሉ ልብ ይደግፍ ነበር። ገበሬውን ለማደራጀት ይረዳል ዘመቻው በሚል ኢህአፓ ደግሞ እንዲበተን ጥሪ ያደርግ ነበር። መይሶን የፊውዳሎቹን የታጠቀ ዘመቻ ለመቋቋም ለገበሬው ማህበራት ትጥቅ ይጠይቅ ነበር። በዚህም የተነሳ ይሄ ቅስቀሳ ተሳክቶ ታህሳስ 1998 ዓመተ ምህረት የገበሬ ማህበራት ማጠናከሪያዎች ወጥቶ የገበሬ ማህበራት እንዲታጠቁ ሲባል ኢህአፓ ይህንን በይፋ ተቃውሞ መግለጫ ወጣ እና ዋናው ሊባሉ የሚችሉት ልዩነቶች እንግዲህ እነዚህ ናቸው። በደርግ በኩል ቅድም እንዳልኩት ለተወሰነ ጊዜ አብሮ ለመስራት ሲሞከር ግልጽ በሆነ ፕሮግራም ተብሎ ዴሞክራሲ መብቴ ደግሞ እንዲታወጅ ተብሎ ነበረ። ይህንን ፕሮግራም እየካደ መጣ፣ ዴሞክራሲ ማላውጅ አለ። ይህንን ሂደት የመይሶን ታጋዮች ተቃውመው ፕሮግራሙ መከበር ለዴሞክራሲያዊ መብቶች መታወጅ ሲታገሉ ደርግ በእነዚህ በእኛ ታጋዮች ላይ አፈና ተሰማራ እና አብሮ መስራት የማይቻልበት እና ይህንን እንትን ለመቋቋም ከደርግ መለየት የሚያስፈልግበት ሁኔታ ተፈጠረ ማለት ነው።
በኢትዮጵያ ታሪክ ውስጥ አንዱ እስካሁንም በተለይ በአብዮቱ ወቅት ባሉታዊ ገጽታው በታዛኝ መልኩም ጭምር ከሚነቀሰው ነገሮች ውስጥ የቀይ ሽብርና የነጭ ሽብር ክስተቶች ናቸው። በዛ ወቅት በኢህአፓ በኩል እንደዚሁ በመይሶንና በደርግ አማካኝነት ጥቃት ስለደረሰብኝ ራሴን ለመከላከል ያደረግኩት መከላከል እርምጃ እንጂ ከዛ ባሻገር እንደውም አልፎ በሽብር መልክም በነጭ ሽብርም ተብሎ ሊጠቀስ አይገባም የመከላከል እርምጃ ብቻ ነው የወሰድኩት በሁለቱ ድርጅቶች በኩል ጥቃት ስለተሰነዘረብኝ የሚል አባባል አለ። በመይሶን በኩል እንደዚሁ እንደሚታወቀው በመጀመሪያ በኢህአፓ በኩል በአንዱ አመራር አባል ላይ እንደዚሁ በፍቅሬ መረድ ላይ መጀመሪያ ኢህአፓ ጥቃት በመሰንዘሩ ለዛ የተሰነዘረ አጸፋ ተደርጎ ይነሳል። እነኚህን ሁለቱን በወቅቱ የሚነሱትን የነጭና ቀይ ሽብር ክስተቶች በኢትዮጵያ ውስጥ በምን መልኩ መለከቷል? በአሁኑ ወቅት በኢትዮጵያ የትግል ሂደት ውስጥ ላይስ ያሳደረዎቹ አሉታዊ አስተዋጽኦዎች ምንድን ናቸው ይላሉ?
ሰፊ ጥያቄ ስለሆነ እንደውም በዚህ ባጭር ኢንተርቪው እንትን ማለት የሚቻል አይመስለኝም። በዚህ ጉዳይ ላይ ይድረስ ለግንቦት ከየካቲት በሚለው ላይ በሰፊው እንትን ብያለሁኝ እና ምንድን ነው መይሶን በእኛ እምነት ማለት የእኛ አቋም ማለት ነው በቀይ ሽብርም በነጭ ሽብርም የተመታ ድርጅት ነው። ነጭ ሽብር የምንለው ያው እንዳልከው ፍቅሬ መርዕድ መገደል ጀምሮ ከዛ ገብረ እግዚአብሔር ሀጎስ የወጣቶች ንቅናቄ መሪ የነበረ ከዛ ሌሎች እንደዚህ ማዕት ጓዶቻችንን በነጭ ሽብር አጥተናል። ከዛ ደግሞ እንግዲህ ደርግ ከተለየም በኋላ ማዕት ሊባሉ የሚችሉ ጓዶቻችን በቀይ ሽብር አልቀዋል እና መይሶን አራማይ ሳይሆን የሁለቱም ሽብሮች ሰለባ ነበር። እርግጥ በዚህ ሁኔታ በተለይ ነጭ ሽብርን ለመቋቋም ህዝቡ ይታጠቅ ምናምን እያን ብዙ ቅስቀሳዎች አካሄደን ነበረ። ከተወሰነ ጊዜ በኋላ በተለይ የእነ አለማየሁ ፋክሽን ከተመታ በኋላ ለጥቂት ወራት ይሄ የህዝብ ጥያቄ መልስ ማግኘት ጀመረ። ቀበሌዎች፣ ገበሬዎች መታጠቅ ጀመሩ። በዚያን ጊዜ ራሳቸውን ዲፌንድ አድርገዋል። ከዛ በኋላ ግን ሁለት ወር ሶስት ወር ሳይቆይ እንደገና የሰደዶች ኢላማ ድርጅታችን ደጋፊዎች፣ የማህበር መሪዎች፣ የቀበሌ መሪዎች፣ የወዛደር መሪዎች፣ የገበሬ መሪዎች፣ ወጣቶች እየሆኑ ሄደው በዚህ ሁኔታ ብዙ ጓዶቻችንን አተናል ማለት ነው። የሁለቱም ቪክቲምስ ነበርን እኛ ነው ምለው
እንዳሉት በተለይ በዚህ በ አብዮቱ ወቅት ብዙ ህይወት ተቀጥፏል። በርካታ ኢትዮጵያውያን ለጋ ወጣቶች ደም ፈሷል። ለቆሙለት ዓላማ ሲታገሉ አንዱም ከዛ ውስጥ የመይሶን አባላት ናቸው። እንደዛ በትግል ወቅት ለወደቁት መይሶን ታጋዮቹን ደምንድነው የሚዘክራቸው? ባሁን ወቅት ትላንትና ወደቁለት ዓላማ ለስኬት ባለመብቃቱስ በድርጅቱ በኩል ያንን እንደ ክሽፈት ይመለከቷል ወይስ ትላንት በእነኛ ታጋዮቹ አማካኝነት ተወሰነ ነገር ለምሳሌ እንደ መሬት ላራሽ መሳሰሉትን ከግብ አድርሶ በማለፉ ያንን ለነሱ እንደ መዘከራነት ይመለከቷል? በምን መልክ ነው እናንተን ሰማታት የምታስተውሱት?
ወል እንግዲህ ማነው የኛ ሰማታት ገበሬው መሬቱን እጁ እንዲያገባ በዚህ ከተወሰነን ማለት ነው መሬቱን እጁ እንዲያገባ የምርቱ ባለቤት እንዲሆን የፖለቲካ መብቱ ባለቤት እንዲሆን ይሄ ነው የማይባል መስዋዕትነት ከፍለው ይሄንን እሁን አርገው ነበር። ለተወሰነ ጊዜ ለአጭር ጊዜ ማለት በተለይ የገበሬ ማህበራት ማጠናከሪያዎች ከወጣ በኋላ የኛ ጓዶች በእያለበት ወገበሬው ውስጥ ተሰማርተው በነበረበት እና በሚታገሉበት ወቅት በየአካባቢው ያለውን የፊውዳል ኃይል ገበሬው እንዲደመሰስ አድርገው ያለውን ቢሮክራሲ ገበሬው እንዲተካ በህዝባዊ አስተዳደር መዋቅሮች በፍርድ ሸንጎ በምን የነበረውን የፊውዳሉን ስርዓት ቢሮክራሲ እንዲተካ አድርገው ምርቱም የራሱ መብቱም ራሱን በራሱ የማስተዳደር መብቱ ተረጋግጦለት አዲስ ህይወት እንዲጀምር በማድረግ የመይሶን ታጋዮች እጅግ የምንኮራበት አስተዋጽኦ አድርገዋል። ከዛ በኋላ የመይሶን ታጋዮችም እነዚህ ገበሬ ማህበራትም እንዳለ እየተመቱ በቀይ ሽብር እየተመቱ የምርቱ ባለቤት የነበረው ገበሬ ምርቱን ሲቀማ ራሱን በራሱ ያስተዳደር የነበረው ገበሬ በማህበራቱ እየፈረሱ በደርግ ካድሮች ቁጥጥር ስር መስተዳደር ሲጀምር ያን ጊዜ ያንን በመቃወም ደግሞ በተካሄዱ ትግሎች ይህ ነው የማይባል ቁጥር ያላቸው ታጋዮቻችን ተሰውተዋል እና በየድሉም በድሉም ውስጥ ነበሩበት። በሽንፈቱም ደግሞ ለተከተለው ጥፋት የተከተለው ጨፋ የመይሶን አባላት በግንባር ቀደምነት የተጨፈጨፉ ናቸው እና በእነዚህ ታጋዮቻችን አሁንም ቢሆን እንኮራለን ብዬ ነው የማምነው። የቻሉትን ሰርተዋል። ከህዝባችን ጎን ተሰልፈው ድል ተገናኝተዋል። ከህዝባችን ጎን ተሸልፈው የሽንፈቱን መዘዝ አብሮ ከፍሏልና በእነዚህ እንኮራለን ማለት ይቻላል።
አንዱ ሌላው እንደዚህ በተለያዩ ጊዜያት የሚነሱ ነገሮች ቢኖር መይሶን በደርግ ዘንድ ከፍተኛ ተደማጭነት ነበረው። እንደዚሁ ታደሩም ወደ ጦር ካምፖ ለመመለስ በፊት ቃል ገብቶ ነበር። ያንን ያላበራቸውን በጎ ተጽዕኖ ተጠቅመው ወታደሩን ወደ ጦር ካምፕ ገብቶ በሲቪል መንግስት አስተዳደር መንግስትን እንዲመሰረት ማድረግ ቻላቸው ነበር ብለው የሚተቹ ሰዎች አሉ። ይህ ያን ያህል ቀላል ነበር በወቅቱ? ከሆነስ ያንን ማድረግ ያልቻላችሁት ለምንድን ነው? ደረገ ጥረትስ ነበር ወይ በእናንተ በኩል? ሰራዊቱ ወይም የጊዜው ተደራሽ ተደርግ አከስሞ ወደ ካምፕ ተመልሶ የሲቪል አስተዳደር እንዲተካ ለማድረግ በወቅቱ ያደረጋችሁት ጥረትስ ምን ይመስል ነበር?
እኛ በዚህ ጥያቄ ላይ ቅድም እንደው ደጋግመን እንዳልኩት የትግላችን ዓላማ በብሔራዊ ዴሞክራሲያዊ ፕሮግራም ላይ እንደተታወጀው ህዝቡ ተደራጅቶ አብዮታዊ ህዝባዊ ግንባር ተመስርቶ የዚህ ግንባር አባላት የሚሳተፉበት ምርጫ ተካሂዶ ከዛ ምርጫ ዴሞክራሲያዊ መንግስት ይቋቋማል የሚል ዓላማ ነበር። የታገልነውም ለዚህ ነው እና which means ደርግ ራሱ ከጊዜ በኋላ ከስልጣን ወርዶ በህዝባዊ መንግስት የሚተካበት ሂደት ነበር የጀመርነው። በመሃል የደርግ መሪዎች ሲቪል ነን ብለው ራሳቸው ሰደድ የሚባለውን ድርጅት አቋቋሙ። በዛ ድርጅት አማካኝነት ስልጣንን ለመጠቅለል ተናሩ። በዛ በሰደድ ብቻ ሳይሆን ደግሞ ከዛ አልፈው ኢሰፓ ሚል ፓርቲ አቋቋሙ። ከዛ እንደውም ትርኢት ያሳዩ ትዝ ይለኛል እንትን ዩኒፎርማቸው ካሁን ወዲያ ሲቪል ሆነና ብለው ዩኒፎርማቸውን ወስደው ሲያስረክቡ ሲቪል ሆነናል ብለው እና የደርግ አባላት ወደ ፖለቲካ ፓርቲነት ተቀየሩ። የሚደግፏቸውን ሲቪሎች ምናምን ጨምረው ኢሰፓ የሚባል አቋቋሙ እና እኛ ደርግ ይመለስ ወደ ምናምን ሳይሆን የምንታገለው እነዚህን ጸረ ህዝብ ጸረ ዴሞክራሲ የሆነ ድርጅት የሚያራምደውን የሰደድ ድርጅት የሚያራምደውን እንትን ነው እና ይሄን ደግሞ እስከ መጨረሻው ድረስ የታገንለት አላማ ነው። መስዋዕትነት የከፈልንበት አላማ ነው። ማለት ምንድነው ደርግ ሰራዊት ምናምን ስለሆነ ሳይሆን ብቻ ሰደድ የተባለው ድርጅት ጸረ ህዝብ ጸረ ዴሞክራሲ ጸረ አብዮት የአብዮታችን በህዝብ ትግል በህዝብ መስዋዕትነት ያስገኛቸው እንድሎች አንድ ባንድ እየነጠቀ ወደ አፋኝ ጸረ ዲሞክራሲ ጸረ ህዝብ ወደ ሆነ ስርዓት ይወሰደ ስለሆነ ይሄንን ተቃውሞን ለዲሞክራሲያዊ መንግስት መታገል አለብን የሚለውን ይዘን እስከ መጨረሻው ታግለናል።
የመጨረሻው ይካገር የለቆ የመሄዱ ውሳኔ ላይ ድርጅቱ እንደምን ነበር ከውሳኔ ላይ የደረሰው? በአሁን ወቅትስ በባህር ማዶ የመይሶን ህልውና ምን ይመስላል?
ወል እንግዲህ ማለት መይሶን ከደርግ የተለየው በነሐሴ ወር 1969 ዓመተ ምህረት ነው እና ይሄን እርምጃ ሲወስድ ትግሉን በህቡ እዛው ሀገር ውስጥ አካሄዳለሁ የሚል ነው እንጂ ትግሉን በስደት አካሄዳለሁ ብሎ አልነበረም። እና በገጠር የገበሬውን ይዞ የትግል በከተሞች የህቡ የፖለቲካ ትግል የማድረግ አላማ ነበረው። እና ሆኖም ህቡ በተገባ ሁለት ወር በማይሞላው ጊዜ ዋና ዋና መሪዎቹን ዶክተር ከበደ፣ ዶክተር ተረፈ፣ ዳንኤል ታደሰ ተሰዉ። እነ ኃይሌ ፊዳነ፣ ዶክተር ንግስት አዳነ፣ ዶክተር ከድር መሐመድ እና ዮሐንስ መስፍን የተባሉት መሪዎቻችን ተያዙ። በርካታ አባሎቻችን በህጋዊ የትግል ወቅት የተጋለጡ ነበሩ። በይፋ እየሰሩ በገበሬ በቀበሌና በሰራተኛ ማህበር በሺ የሚቆጠሩ አባሎቻችን እንደዚሁ ይታወቁ ነበር። በህቡ የነበሩትም በአንዳንድ ከውስጣችን ከድተው ወደ ሰደድ በተደባለቁ አባላት እየተጋለጡ በአጭር ጊዜ ውስጥ በታጋዮቻችን የቀይ ሽብር ሰለባ በመሆን በመታሰር በመገደላቸው ድርጅታችን ፈራረሰ ማለት ይቻላል። እና በዚህ ሁኔታ ሳንፈልገው የውጭ አካል እንደ ዋና ተዋንያን የሚቆጠርበት ሁኔታ ተፈጠረ ማለት ይቻላል እንጂ ከበፊቱም ውጭ ሀገር ሄደን ከዛ ነው ትግል የምናካሄደው የሚል ውሳኔ አልነበረንም። ውጭ ሀገር ደግሞ ብዙም ሰው አልነበረም እስከዚህም ድረስ ማለት ነው።
በኤርትራ ጉዳይ ላይ በወቅቱ የመይሶን አቋም ምን ነበር?
በኤርትራ ጉዳይ ከኢሳያስ ጋር ብዙ ተገናኝተን ተወያይተናል። አንዱ ልዩነት የኤርትራ ኢትዮጵያ ቅኝ ግዛት የሚለውን ነገር በፍጹም እንደማንቀበል እንነግራቸው ነበር። ከቀስ በቀስ ግን ይህን አቋማችንን አከበሩልን። ኤርትራ የኢትዮጵያ ኮሎኒ አይደለችም፣ ታሪካዊ ትስስር ምንላት እንትን ነች። ይህም ሆኖ የተለየ የታሪክ ሂደት ስለነበራት የኤርትራ ህዝቦች የራስን እድል በራስ የመወሰን መብት ብለው ከተነሱና ከታገሉ ይሄ መብታቸው ሊከበርላቸው ይገባል እና በህዝባ የሆነ ሬፈራንደም መደረግ አለበት። ይሄ ሬፈራንደም ሲደረግ ደግሞ አንድ ጊዜ ጦርነቱ ከቆመ በኋላ ዴሞክራሲያዊ ኢትዮጵያ ኖራ ጦርነቱ ከቆመ በኋላ ሁለት ሶስት አመት የመገንጠል ደጋፊዎችም የአንድነት ደጋፊዎችም በዴሞክራሲያዊ በሆነ አትሞስፌር አቋማቸውን ይዘው ህዝብ ፊት እንዲከራከሩ ከዛ በኋላ ህዝቡ አቋሙን እንዲወስን የሚፈልገውን እንዲወስን ማድረግ ይቻላል የሚል አቋም ነበር። አንድ እንደውም ትዝ ይለኛል የእኛ ተወካዮች ሄደው እዛ በዚህ መሰረት እንትን ከተባለ በኋላ ይሄ ሬፈረንደም በሚደረግበት ጊዜ በዴሞክራሲ ሁኔታ መይሶን ለኢትዮጵያ አንድነት ይታገላል የሚለው አቋም መግለጫ ውስጥ እንዲገባ ኢንሲስት አደረግን። በዚህ በሬፈረንደሙ ጊዜ እነ ኢሳያስ እኛ ለመገንጠል ነው አሉ። እኛ መይሶን ደግሞ ይሄ ለአንድነት ቅስቀሳ እንደሚያካሄድ የሚለው አረፍተ ነገር ገባ። በሬዲዮ ሁሉ ተነበበ። በድምፅ ሀፋሽ በሚባለው የሻቢያ ሬዲዮ መግለጫው ተነበበ። ከዛ ዴሊጌሽናችን ካርቱም ሲደርስ አይ ይሄ መግለጫ በተለይ መይሶን ለአንድነት ይታገላል የሚለው ታጋዮቻችንን በጣም እያበሳጨ ነው፣ እያናደደ ነው፣ እንዴት እንደዚህ ክህደት ትፈጽማላችሁ እያሉ ነው፣ ይሄማ ከደርግ አቋም ምን ተለየ የሚል ስለተነሳብን ይሄ ይውጣ፣ ይሄ ይሰረዝ የሚል ጥያቄ ቀርቦ አይ በፍጹም አይሰረዝም፣ ከፈለጋችሁ ከአሁን ወደ አታንብቡት እንጂ እኛ እንዲሰረዝ አንፈልግም ብለን አቋማችንን ስለያዝን ያ መግለጫ እንደገና ሳይነበብ ቀረ ማለት ነው። እና እንዲህ አይነት አቋም ነበር። ኮሎኒ አይደለችም፣ ሴልፍ ዲተርሚኔሽን ይቻላል፣ ግን ደግሞ ሁሉም አቋሙን የሚገልጽበት ሁኔታ መፈጠር አለበት። ዴሞክራሲያዊ ስርዓትና ሁለት ሶስት አመት የፈጀ ክርክርና ቅስቀሳ ተካሂዶ የሚል አቋም ነበረን።
መኢሶን በኢትዮጵያ ፖለቲካ ታሪክ ውስጥ ምን አይነት ልዩ ስፍራ አለው ማለት ይቻላል? የድርጅቱስ የወደፊት የፖለቲካ አስተዋጽኦ ከዚህ በኋላ ምን ይሆናል የሚል እምነት አለ በእርሶ በኩል?
በኢትዮጵያ የፖለቲካ ህይወት የመኢሶን ሚና ለሚባለው እስከዚህም ድረስ ልዩ የሚለው ሚና የለውም። ማለት በቅድመ አብዮት ወቅት በተለይ በተማሪው ንቅናቄ ውስጥ ይህ ንቅናቄ ለስር ነቀል ጸረ ፊውዳል አቋም እንዲታገል ከፍተኛ ሚና ተጫውቷል። የተማሪው ንቅናቄ አብዮታዊ እንትን እንዲይዝ በአብዮቱ ወቅት ከሌሎች ለየት ያለና መይሶንን ብቻኛ የሚያደርገው ግን አንድ ዋና ነጥብ አለ። ከማንኛውም ድርጅት ይልቅ በተለየ ሁኔታ ድርጅታችን አብዮቱ እያየለ ሲሄድ አብሮ እያየለ የመጣ አብዮታችን እየደከመን ሄዶ ሲቀለበስ እና ሲመጣ አብሮ የተመታ ድርጅት ነው። እጣ ፈንታው ከኢትዮጵያ አብዮት ሂደት ጋር የተያያዘ ነበር ማለት ነው። በገጠሩ ሁኔታ ተወስነን ብናየው ቅድም እንዳልኩትም የሀገራችን ገበሬዎች በ1968 መጨረሻና በ1969 ዓመተ ምህረት በተደራጀ ትግላቸው ፊውዳሎችንና የአካባቢ ቢሮክራቶችን ድል አድርገው ምርታቸውንና መብታቸውን አስረግጠው አዲስ ኑሮ ሲጀምሩ የመይሶን ታጋዮች በዚህ ትግል የአመራር ሚና ተጫውተዋል። በዚህ ትግል ከጎናቸው ነበሩ። ከዚያም እንግዲህ ቀይ ሽብር ተከስቶ በአሰቃቂ ሁኔታ እነዚህ የኢኮኖሚ የፖለቲካ ድሎች ሲነጠቁ 1970 ጀምሮ ማለት ነው እና በቀይ ሽብር ሲነጠቁ የመይሶን ታጋዮች ከገበሬው ጎን ተሰልፈው ይህ ነው የማይባል መስዋዕትነት ከፍለዋል። እና የመይሶንን ፖለቲካ ህይወት ልዩ ሚና የሚያደርገው ከአብዮቱ ጋር የነበረው ግንኙነት ነው ማለት ይቻላል። አብዮቱ ያየለበት አብዮቱ ሲመጣ አብሮ የተመታበት ሂደት ነው ማለት ነው። ይሄ ነው ልዩ የሚያደርገው።
በአሁኑ ወቅትስ የድርጅቱ ህልውና ምን ይመስላል?
አይ በአሁኑ ወቅት እንደ እውነቱን ለመናገር ድርጅታችን በጣም በጣም እጅግ የተዳከመ ድርጅት ነው። ይሄንን መካድ አይቻልም። ባለፉት 25 ዓመታት ትኩረት ለጋራው ትግል በመስጠት ብዙ ሰው ልብ አይለውም እንጂ ብዙ የግንባር ቀደምነት ሚና ተጫውቷል። ፋሪስ 1፣ ፋሪስ 2፣ አማራጭ ኃይሎች፣ ኢሰፎድ እየተባለ ስብሰባዎች ሲደረጉ እነዚህ ስብሰባዎች አንደኛ መይሶን ከባዕድ መያዶች ጋር ባለው ዝምድና ለነዚህ አስፈላጊውን ወጪ እየሸፈነ ድርጅታችን ለነዚህ ስብሰባዎች ደግሞ የመንደርደሪያ ሰነዶች ፖለቲካን በተመለከተ እየተወያየን በአመራር ደረጃ በአባል ደረጃ እየተወያየን ሰነዶች እያዘጋጀን እየሰራንበት ከፍተኛ ለኢትዮጵያ ዴሞክራቶች የጋራ ትግል ከፍተኛ ሚና ተጫውቷል። እንደው ትኩረቱን በአንዳንድ አባሎቻችን እንደው ትኩረቱን በራሳችን ላይ ሳይሆን ለሌሎች እንትን እያል የጋራ ትግል እያል ላዳከም ድርጅታችንን የሚሉ በአንድ በኩል እውነት የሆነ ሂሶች ያቀርባሉ እና ትኩረቱን በራሱ ድርጅታ ህልውና መጠንከር ላይ ባለማድረጉ ዛሬ የሚገኝበት የድክመት ደረጃ ዳርኮታ ማለት ነው። በድርጅት ደረጃ የተዳከመበት ሁኔታ ነው ያለው።
ዶክተር ነገደ ጎበዜ የመላው ኢትዮጵያ ሶሻሊስት ንቅናቄ መይሶን መስራችና ከፍተኛ አመራር አባል ስለ ቃለ ምልልሱ እናመሰግናለን።
እኔም አመሰግናለሁ እድሉን ስለሰጣችሁኝ።
SBS radio